በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊሞላው ጥቂት ቀናት ቀርተውታል። እንዲሁም በአማራ፣ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን እየተወሰዱ ያሉ እርምጃዎች ለበርካቶች ሕይወት መጥፋት ምክንያት ሆነዋል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ከትናንት በስቲያ እሁድ በቢሾፍቱ ሆራ አርሰዲ ሐይቅ ላይ ሊከበር በዝግጅት ላይ በነበረውና ከኦሮሞ ክብረ በዓሎች አንዱ በሆነው ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ሕይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ጽዮን ግርማ ከሶስት ምሁራን ጋር ውይይት አድርጋለች። እንግዶቹ ራሳቸውን አስተዋውቀው ይጀምራሉ።
ሙልጌታ አረጋዊ ይባላለሁ። በአሜሪካ በዋሽንግተን ዲሲ የጥብቅና ስራ ተማርቼ ነው ምሮ አሁን ኢትዮጵያ ውስጥ በግል ጉዳይ ነው የመጣሁት።
አመሰግናለሁ። ጽዮን ደረሰ ጌታቸው እባላለሁኝ። ኒውዮርክ ሲቲ ውስጥ በሚገኝ አዮና ካሌጅ በሚባል ሊበራል አርትስ ካሌጅ የአርበን ሶሲዮሎጂ ረዳት ፕሮፌሰር ነኝ።
እሺ፣ ጽዮን ጸጋ እባላለሁ። የህግ ተማሪ ነኝ። በሜልበርን ከተማ ነው የምኖረው። አሁን በሜልበርን ዩኒቨርሲቲ ህግ ፋክልቲ ሪሰርች ረዳት መምህር ነኝ።
ሶስታችሁንም በጣም አመሰግናለሁኝ። በእኔ በኩል የኢትዮጵያን እንደው አጠቃላይ አሁን ያለውን ሁኔታ አጠር አድርጌ ለመዳሰስ ልሞክርና ከሱ እንነሳ። የኢትዮጵያ አጠቃላይ የፖለቲካ ሁኔታ ውጥረት ውስጥ ከገባ አንድ ዓመት ሊሞላው ቀናት ናቸው የቀሩት። በኦሮሚያ ክልል ተግባር ላይ ሊውል በንድፍ ተዘጋጅቶ የነበረው ማስተር ፕላንን በመቃወም እንዲሁም አላግባብ እየተከናወነ ነው የተባለን የመሬት ንጥቂያ በመቃወም የክልሉ ነዋሪዎች ያስነሱት ተቃውሞ በጥቅምት ወር አንድ ዓመት ሊሞላው ነው። ይህን ተቃውሞ ተከትሎም በኢትዮጵያ ውስጥ ትክክለኛው ቁጥር የሚመዘግብ አካል ባለመኖሩ በቁጥሩ ላይ እስካሁን የተረጋገጠ መረጃ ባይኖርም በርካቶች ሕይወታቸውን አጥተዋል። አካል ጉዳተኛ የሆኑም አሉ። የታሰሩም በጣም በርካታ መሆናቸውን እኛም ስንዘግብ ቆይተናል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችም እንደዚሁም የኢትዮጵያ መንግስትም ጭምር ከሚያወጡት ሪፖርቶች ማየት ይቻላል። በአማራ ክልል በጎንደር ከተማ የተቀሰቀሰውም ግጭት እንደዚሁ አራት ወራትን አስቆጥሯል። ይህ ተቃውሞም ወደ ሌሎች የክልሉ ከተሞች ተዛምቶ ለበርካታ ሰዎች ሕይወት መጥፋት፣ አካል መጎዳትና መታሰር ምክንያት ሆኗል። በደቡብ ክልል በኮንሶ ውስጥም ራስን በራስ የማስተዳደርና በዞን የመደራጀት ጥያቄ ያስነሳው ተቃውሞም እንዲሁ ለበርካቶች ሕይወት መጥፋት፣ ንብረት መቃጠልን፣ መፈናቀልና አለመረጋጋትን አስከትሏል። በሌሎች አካባቢዎችም እንደዚሁ አለፍ አለፍ እያሉ የተለያዩ ሪፖርቶችና ዜናዎች ሲሰሙ ቆይተዋል። እንግዲህ ከሶስት ቀናት በፊት ደግሞ ከኦሮሞ ማህበረሰብ ክብረ በዓላት አንዱ ኢሬቻ በዓል ላይ የተከሰተውን ማየት እንችላለን። እነዚህ ሁኔታዎች የሚያሳዩት በኢትዮጵያ ሁኔታዎች እለት ተእለት መሻሻልን ከማሳየት ይልቅ ነገሮች እየተባባሱና የሰው ህይወት መጥፋት መቀጠሉን ነው። ዛሬ እንግዲህ እናንተን ሶስት እንግዶች የጋበዝ ነው። ሶስታችሁም የኢትዮጵያን ጉዳይ በቅርብ እንደሚከታተል ምሁር ነገሮችን ትከታተላላችሁ ከሚል እሳቤ ነው እና ከትላንት በስቲያ ከተከሰተው የኢሬቻ በዓል ሁነት ስንነሳ በዚህ በዓል ላይ ለደረሰው የህይወት መጥፋት አደጋ ማን ነው ተጠያቂ የሚሆነው ከሚለው ጥያቄ እንነሳ። ይህንን ሁኔታ እንዴት ታዩታላችሁ? ቅድሚያ ኢትዮጵያ ላለው እድሉ ልስጥና ከአቶ ሙልጌታ ልጀምር።
እሁድ የተፈጠረው አሰቃቂ አደጋ መጀመሪያ በጣም ሊቀልቤ በጣም ነው እኔ ሽክ ያደረገ በጣም ያሳዝነኝ። የሰው ህይወት መጥፋት ብቻ ሳይሆን አጸፋፉም ራሱ የሚዘገንን ነው። በዛ ምክንያት ኢትዮጵያውያን እንተጎጥተዋል ብዬ አስባለሁ፣ በተለይም የሟቾች ቤተሰቦች። ስለሆነ እግዚአብሔር መጽናናት እንዲሰጣቸው በጣም ነው የምመኘው። እሁድ የተፈጠረው እሁድ የተጀመረ ነገር አይመስለኝም። እሁድ የተፈጠረው ለብዙ ጊዜ የቆየ ችግር ተቀጥላ ነው ኤክስቴንሽን ነው እና ለብቻ የእሁድን ኢቨንት ብቻ በማየት ጥሩ ፒክቸር መፍጠር የሚቻል አይመስለኝም። አሁን እንግዲህ እሁድ ማን ምን አረገ የሚለው ጥያቄ የፋክት ጥያቄ ስለሆነ በዛም ብዙ የተለያዩ ሪፖርቶች ስለቀረቡ በእርግጠኝነት የማውቀው ነገር ይሄ ነው ብዬ እከሌ ጥፋተኛ ነው እከሌ ጥፋተኛ አይደለም ማለት አልችልም። እኔ ማለት የምችለው ምንድን ነው፣ በቪዲዮ ያየሁት፣ በኢትዮጵያ ቴሌቪዥን ቪዲዮ ያየሁት፣ መንግስት ራሱ ያቀረበው ማለት ነው፣ ካየሁት ተነስቼ ምን አስተውያለሁ፣ በብዛት ወጣቶች አች ያሉት ቪዲዮ ውስጥ እነዚህ ወጣቶች በጣም የተቆጡና በጣም የተናደዱ መሆናቸው ከዛም አልፈው ለህይወታቸው በጭራሽ የማይፈሩ በጣም ከመናደዳቸውና ተስፋ ከመቁረጣቸው የተነሳ የሚፈልጉትን ነገር አድቫንስ ለማድረግ ቆርጦ የተነሱ መሆናቸውን ታዘብያለሁ። ሁለተኛ የታዘብኩት ምንድነው፣ ይሄ ኢቨንት በተመለከቱ የሚቀርቡ ሪፖርቶች ላይ መንግስት የሚያቀርበው ሪፖርት ብዙ ሰዎች እንደማይቀበሉት ወይም እንዳልተቀበሉት ታዝቢያለሁ። ሶስተኛ መንግስት ይህን ችግር እንዴት አድርጎ ሊያቀርበው ነው የፈለገው? የህግ ጥሰት ችግር አድርጎ ሊያቀርበው እንደፈለገ ነው የገባኝ። ምክንያቱም ጥቂት ነውጠኞች ወይም ጸረ ሰላም ምን በሚል ነው ያቀረበው። ስለዚህ የህግ ጥሰት ፕሮብሌም አድርጎ ነው ያቀረበው የታዘብኩት። እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይሄ ሲንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው። እና የፖለቲካ ችግር የፖለቲካ ሶሉሽን የሚጠይቅ ችግር ነው ብዬ ነው የማስበው።
ወደ ዶክተር ደረሰ ልምጣ። እንግዲህ አቶ ሙልጌታ ያነሱትን ሰምተዋልና በእርሶ በኩል እሁድ ዕለት የተከሰተውን ሁነት እንዴት ይገመግሙታል? አቶ ሙልጌታ እንዳሉት የወጣቶቹን ሁኔታ በእርሶ በኩል እንዴት አዩት? እንግዲህ አቶ ሙልጌታ ኢትዮጵያ ቴሌቪዥን ላይ ያዩትን ቪዲዮ አስመልክተው ነው የነገሩንና በእርሶ በኩል ሌሎች የማህበራዊ ሚዲያዎችም እንደዚሁም ደግሞ የአሜሪካ ድምጽንም ጨምሮ በተለያየ ቦታው ላይ የነበሩ ሰዎች አስተያየት ሲሰጡ ነበርና እሱን መነሻ አድርገው የእርሶን አስተያየት ይስጡን።
ሲሆን አመሰግናለሁኝ። በመጀመሪያ እኔም እንደ አቶ ሙልጌታ በታሪካችን እንዲህ ባለ በኦሮሞ ሕዝብ ትልቅ አውደ አመት ቀን እና የተቀደሰ ቀን የኦሮሞ ሕዝብ ያለፈው አመት ክረምት ወጥቶ አዲስ አመት እንደመጣ የሚያከብርበት ፈጣሪውን የሚያመሰግንበት ለወዳጁም ለጠላቱም ሰላም የሚመኝበት የሚመርቅበት በጣም ውብ የሆነ ቀን ላይ በመንግስት ላይ ያላቸውን ተቃውሞ አደባባይ ወጣው ስለገለጹ ባለፉት ሁለት አመታት የኦሮሚያ ወጣቶች በዚህ መንግስት ላይ ያላቸውን ተቃውሞ በዚህ መንግስት በኦሮሞ ላይ የሚደረገውን ግፍና በደል በመቃወም አደባባይ ወጣው ሲናገሩ ነበርና በዚህ አውደ አመት ቀንም ስለተናገሩ እና ያንን ድምጻቸውን በኃይል ስላሰሙ ወደ 1 ሚሊዮን ህዝብ የሚጠጋ ነው በዓሉ ላይ ወጣው የሚባለው እዛ ውስጥ አብዛኞቹ ወጣቶች ናቸው። እዛ ተቃውሞ መሀል በተደረገ ግጭት የተፈጠረ እልቂት ነው። እንግዲህ ትላንት ያለኝ ሀዘን የሚነግረው የሞቱት ሰዎች ቁጥር 678 አልፏል። የቆሰሉ ሰዎች ቁጥር ከ486 አልፏል። ከኦሮሞ ፌዴራሊስት ኮንግረስ ያገኘነው መረጃ እንደሚያሳየው ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል። በዛ ጠባብ በሆነ እና ተዳፋት ላይ ባለ ሀይቅ አጠገብ ባለ መሬት ላይ የሚቃወም ህዝብ ላይ አስለቃሽ ድርስ መልቀቅ፣ አስለቃሽ ድርሱ ደግሞ ሳያበቃ ላይቭ አሚኒሽን ጥይት መተኮስ እና ጥይት የተተኮሰ አይኑ ላይ ጭስ እየተደረገበት ወዴት እንደሚሄድ የማያውቅ ህዝብ እርስ በርሱ እየተጋፋ ነፍሱን ለማዳን እና ለማምለጥ ሲሮጥ፣ አብዛኛው ህዝብ በመረጋጋት እዛም አልፎ ደግሞ ወደ ገደል ወደ ተዳፋት በመግባት ወደ ውሃ ውስጥ ወደ ሀይቅ ውስጥ በመግባት ይህ ሁሉ እልቂትና ፍጅት ደርሷል። አሁን መንግስት እያለ ያለው ምንድን ነው? መረጋገጥ ነው፣ ወደ ሰዎች ውሃ ውስጥ ገብተው ነው እንጂ እኔ በጥይት አልገደልኳቸውም ነው። ምን አስገባቸው ውሃ ውስጥና ገደል ውስጥ የሚለውን ግን መናገር አይፈልም። መቼ ስንዝናና ብለው አይደለም፣ 600 ምናምን ሰው ህይወቴ ልጣ ብለው አይደለም ባህር ውስጥ የገባው ገደል ውስጥ የገባው ጥይት እየተተኮሰበት ስለነበረ ነው። አስለቃሽ ጭስ ደግሞ አይን ውስጥ እየገባ ስለነበረ ነው። ኃላፊነቱን ለማወቅ የሆነውን ሁኔታ ዝም ብሎ ጠጋ ብሎ ማስተዋል ግድ ይላል። በዝርዝር በግል ማምን ትእዛዝ ሰጠ፣ ማምን ጥይት ተኮሰ፣ ማን አይነት አስለቃሽ ጭስ አዳፍኖ የማንን ሰው እንዲህ አይነት የህይወት አደጋ አደረሰ የሚለውን ጊዜና ታሪክ የሚፈታ ይሆናል። አንድ ነገር ግን መርሳት የሌለብን ይህንን አደጋ በአጋጣሚ እንደተፈጠረ አደጋ ወይም አለ አይደለ በሰዎች ስህተት ወይም በተፈጥሮ እንደተፈጠረ አደጋ አድርጎ መሳል የዋህነት ነው እና ላለው የኦሮሞ ህዝብ ህመም፣ በደል እና ለሚሰማው የፍትህ ማጣት ጩኸት ደግሞ እንደ ስላቅ ነው የማየው፣ እንደ ንቀት ነው የማየው። ሲሆን
በጣም አመሰግናለሁ ዶክተር ደረሰ። ወደ ዶክተር ጸጋይ ልምጣና እንግዲህ አቶ ሙልጌታም ዶክተር ደረሰ የሚያነሱትን ሀሳቦች ሰምተዋልና እንደው እነሱ ካነሱት ላይ በተጨማሪ እነሱም ሲያነሱ የተቆጡ ወጣቶች ነበሩ፣ ተቃውሞ የሚያሰሙ ወጣቶች ነበሩ ብለዋል። እንደዚህ አይነት ተቃውሞ በሚያጋጥም ጊዜ በምን አይነት መልኩ ነው መፍታትስ የሚቻለው? እንዴትስ ይገመግሙታል? እንዴት ያውታል ይሄንን ሁኔታ?
እሺ ጽዮን አመሰግናለሁ። መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነትና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው የማምነው እኔ። ለምንድን ነው ይሄንን የምለው? አንደኛ ትንኮሳ አድርጓል። ተቃውሞው ቢኖርም እንኳን ተቃውሞው ሰላማዊ ነበር። ለብዙ ጊዜ ማለት ለሰዓታት ሰላማዊ ነበር። ያ ወደ ጠንከር ወዳለ የፖለቲካ መልክ ያዘ ተቃውሞ የገባው የኦህዴድ ባለስልጣን ንግግር ሊያደርግ ሲነሳ እንዳይደረግ በሚል ነው የመጨረሻ ምሬት የመጣው ወደ መድረክ መውጣት የመጣው። ሰው የመጀመሪያው ኃላፊነቱ የሚመነጨው ከትንኮሳው ነው። ሁለተኛ ለመበተን የተወሰደው እርምጃ ነው። አንደኛ ነገሩ ከቁጥጥር ውጪ ይወጣል በሚል ለመበተን ወሰኑ። ይሄን ለመበተን ሲወሰን ለህዝቡ በመንገርና በማማከር ለደህንነታችሁ ሲባል በማለት ሳይሆን ከሰማይ በሄሊኮፕተር ከተተኮሰ አስለቃሽ ጭስ አንዳንድ ሰዎች የጠይትም ነው የሚሉት በእነዚህ እና በነበረው ድምጽ እየተነሳ አላስፈላጊ ግርግር ተፈጥሮ ይሄ ሁሉ አደጋ ደርሷል። ስለዚህ አንደኛ በመተንኮስ ህዝቡ አላስፈላጊ እልህ ውስጥ እንዲገባ በማድረግ፣ ሁለተኛ እንዲህ አስደንጋጭና ፍርሃት ያለው የመበተን አካሄድ ለሞቱና ለጥፋቱ ምክንያት ሆኗል የሚል እምነት አለኝ። ሶስተኛ ደረጃ መንግስት በአጠቃላይ እንደዚህ አይነት ፐብሊክ በዓል ሲዘጋጅ በጠቅላላው በሙሉ ዝግጅት ለሰዎች ደህንነት ለሴኩሪቲያቸው ብቻ ሳይሆን በአጠቃላይ መፈናፈኛ እንዲኖር አደጋ የሚፈጥሩ ነገሮች ምልክት እንዲኖራቸው ሰው ማይሄድበት መንገድ የሚሄድበት አቅጣጫ የሚጠቁሙ ምልክቶች አስተናጋጆች እንደዚህ እንደዚህ ያሉ ነገሮች መደረግ ይገባቸዋል። ይሄንን ማድረግ ባለመቻል አደጋ ቢደርስ ለዚህም ተጠያቂ የሚሆነው መንግስት ነው በየደረጃው። ከዚህ ባለፈ እንግዲህ የፖለቲካ ተጠያቂነት በማንኛውም መንገድ መንግስት ነው መጀመሪያ የሚወስደው። የፖለቲካ ተጠያቂነቱን ለምንድን ነው መንግስት ነው የሚወስደው የምንለው? አሁን በቅርብ ኢትዮጵያ ውስጥ የፖለቲካ ምህዳሩ ከተዘጋ ጀምሮ ከጠበበ አልልም ምክንያቱም አሁን የለም ከተዘጋ ጊዜ ጀምሮ ተቃውሞዎች የባህል፣ የሃይማኖት፣ የሙዚቃና የስፖርት መድረኮችን መጠቀም እንደጀመሩ የቆየ ተግባር ነው። ዘ ግሬት ራን ሲካሄድ፣ የተለያዩ የሙዚቃ ኮንሰርቶች ሲካሄዱ፣ የሃይማኖት በዓላት ለምሳሌ መስቀል፣ ጥምቀት፣ ጸሎተ አርብ በሙስሊሞች መስጊድ እና በባህል በዚህ እንደ ኢሬቻ ባሉ የባህል ስነ ስርዓቶች ላይ የፖለቲካ ተቃውሞ የማሰማት ልማድ እየታየ የመጣው አሁን አይደለም፣ ለረጅም ጊዜ የቆየ ነገር ነው። ባለፉት 2 አመታት ደግሞ በኦሮሚያ ውስጥ ካለው ተቃውሞ የተነሳ ፓርቲኩላርሊ ደግሞ በኦሮሚያ ኢሬቻ የባህላዊ ብሔርተኝነት መገለጫም ስለሆነ የኦሮሞ ህዝብ አሁን ኦልሞስት ሁሉም ነገሩ የሚገለጥበት ቦታ ስለሆነ በዚህ በሁለት አመት ያለውን ብሶት በሙሉ አምቆ ሊወጣ የተዘጋጀበት ቦታ እንደሆነ ይታወቃል። ይሄም ስለሚታወቅ መንግስት ይሄንን ዝግጅት ተቃውሞ እንዳይቀርብበት ለማድረግ ቀደም ብሎ ብዙ እርምጃ እየወሰደ እንደነበረ የታወቀ ነው። ብዙ ፍትጊያ እንደነበረ በዝግጅቱ ላይ ይታወቃል። እና ይሄ ሁሉ እየታወቀ ለዚህ አላስፈላጊ ጉዳት እንዳይደርስ እርምጃ አለመውሰዳቸው የጥንቃቄ እርምጃ አለመውሰዳቸው እነሱን በፖለቲካው ተጠያቂ ያደርጋቸዋል። ከዛ በቀጥሎ የህግ ተጠያቂነቱ ያው በየደረጃው በግለሰብ ደረጃ በተቋም ደረጃ የሚወሰዱት እንደዚሁ ይወሰዳሉ ብዬ አምናለሁ። ያው ከስልጣን ሲለቁ ካልሆነ በስልጣን እያሉ ኃላፊነት ይወስዳሉ ብዬ አላምንም። ምክንያቱም ጠቅላይ ሚኒስትሩ አሁን ከትናንት ወዲያ በሰጠው መግለጫም አደጋው ያጋጠመው በራሳቸው ሰዎች ተረጋግተው ነው የኛ ሰራዊት ምንም አይነት ተኩስ አልከፈተም ሲሉ ስለነበረ ኃላፊነት ከመውሰድ ፍጹም ሽሽት እያደረጉ እንደሆነ ይታያል። ይልቁኑ ሌሎች ሌላ አላማ ያላቸው ሰዎች አቅጣጫውን ያሳቱት ነበረ እያሉ ነው። እና በዚሁ አጋጣሚ ደግሞ እነሱ ተቃዋሚዎች ናቸው የሚሏቸውን ሰዎች ለማጥቃት እየተጠቀሙበት ነው ያሉት ብዬ አስባለሁ።
ዶክተር ጸጋይ፣ እዚህ ጋር ከተሰራጩት ቪዲዮዎች ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሃን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክሮፎን ቀምቶ ተቃውሞውን እስከመምራት እንደዚሁም ደግሞ የአይን እማኞችም እንደተናገሩት ባንዲራም እስከማውረድ የደረሰ ነበር የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ?
ይሄ ሁሉ የመጣው የፖለቲካ አመራር ውስጥ ያለ ባለስልጣን ንግግር እንዲያደርግ ከተነሳ በኋላ ነው። ይሄ ሰው ይቀመጥ፣ ይሄ ሰው መናገር የለበትም፣ ያሁኑ አባገዳ ያለ የቀድሞ አባገዳ ንግግር እንዲያደርግ ሊፈቀድለት አይገባም የሚል ሙግት ነበረ። ምልልስ ይታያል እዛው መድረክ ላይ ራሱ። ይህ ከሆነ በኋላ ነው ማይክ የተነጠቀው። ማይክ ተነጥቆም ቢሆን ተቃውሞ ቢገለጽ እርምጃም ይወሰደው ይሄንን ግርግር ለማስቀረት አደጋ እንዳይደርስ ለማድረግ ማስቀረት የሚቻለው በመተኮስ አይመስለኝም። እኔ ዝም ቢሏቸው አላስፈላጊ ጉዳት እንዳይደርስ ባለስልጣናቱን፣ ፖለቲከኞቹን ከዛ ጋር አስነስተው ልጆቹን ከነማይካቸው እንደፈለጉ እንዲሆኑ ቢያደርጓቸው ለተወሰነ ጊዜ ምን ይመጣል? ተቃውሟቸውን አሰምተው ጮሆ ይሄዳሉ። ቀደም ሲል ለብዙ ሰዓታት የኦሮሚያ ፖሊስ ያደርግ ነበር ያ ልዩ ኃይል ምናምን የሚባለው ማለት ነው። እና በዛ መንገድ ሊያረጋጉት ይችሉ ነበር። ማረጋጋት ሳይሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ ከጀርባቸው፣ ሰራዊቱ ነበር ሙሉ ሰራዊት ታጥቆ ነበር፣ ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ። እና ይሄ ሁሉ የሚያሳየው ለጥቃት ተዘጋጅተው እንደሄዱበት እንጂ አደጋ እንዳይደርስ ለመከላከል ስነ ስርዓት ለማካሄድ እንዳልሆነ ግልጽ ነው።
እሺ እንግዲህ ቀስ ያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበርና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድናቸው?
ይሄ ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ትግል ነው ብዬ ነው እኔ የማስበው። መንግስት ይህ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም። ለነገሩ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። እንዲያውም ህገ መንግስቱን ያለ ማክበር ብቻ ሳይሆን ህገ መንግስቱን ወደ መሳሪያነት ቀይሮ ሰዎችን የሚያጠቃበት እስከ መሆን ደረጃ የደረሰበት ሀገር ነው ኢትዮጵያ። ኦሮሚያ አሁን ለየት ያደረገው ምንድን ነው? አምና ከተጀመረው ተቃውሞ ጀምሮ እስካሁን አለማቆሙ ነው። እና ይሄ ተቃውሞ ሄዶ አማራ ክልልም ደርሰዋል፣ ትግራይ ክልልም ደርሰዋል። ምናልባት ብዙ ሰዎች ሲጠብሱትም አልሰማው ነገር ይሄ ነው። ትግራይም ውስጥ ተቃውሞ አለ። ምክንያቱም እንዳልኩት የመብት ችግር ነው። የተወሰነ ብሔረሰብ ወይም ብሔር ብቻ የሚያነሳው ችግር ሳይሆን አጠቃላይ ኢትዮጵያ ውስጥ የትም ቦታ ደቡብ ህዝቦችን ሳይቀር ችግሯል። ምንድን ነው የዚህ ችግር ምንድን ነው? ስልጣን ላይ ያለው መንግስት ኤክሰርሳይዝ የሚያደርገው ስልጣን ገደብ የለም። ገደብ ስለሌለው ህዝቦች መብታችን እየተገፋ ነው ወይም መብታችንን መጠቀም አልቻልም ባሉ ቁጥር የሚሰጣቸው መልስ ምንድን ነው? መንግስት ውለታ እንደሚያደርግላቸው እና የሚሰጣቸውን ውለታ ተቀብለው በሱ ብቻ መኖር ያለባቸው አይነት ሲመስል መንግስት ስራውን መስራት ያልቻለበትና የህዝቦችን መብትና ነጻነት ኮምፕሊትሊ ዲስሪጋርድ ያደረገበት ሴናሪዮ የፈጠረው ችግር ነው ነው የምለው። እና ለምሳሌ ኦሮሚያ ስታይ ማስተር ፕላን ጋር ተያይዞ አሁን የተነሳው ጥያቄ ብታዩ ኦሮሚያ ውስጥ መሬት እንደሚወሰድ መሬት ባለስልጣናት እንደሚሸጡ ሌላ ቀርቶ መንግስት ራሱ ተቀብሎታል፣ አምኗል። ችግሩ ምንድን ነው? ኢትዮጵያ ውስጥ ያለው ችግር በአንድ ቃል ግለጸው ብትይ ተጠያቂነት ነው የሚለው ቃል አስቀምጠዋለሁ። ኢትዮጵያ ውስጥ የጎደለ ነገር ቢኖር ምንድን ነው? ዋናው መንግስት አይጠየቅ። ራሱ ችግር አለ ብሎ ካመነ በኋላ እንኳን ኮራፕሽን አለ፣ ሌቦች አሉ፣ የመንግስት ባለስልጣናት ስልጣናቸውን ለግላቸው ነው የሚጠቀሙበት ካለ በኋላ እንኳን እነዚህ እነማን ናቸው እነ እከሌ ናቸው እና እጠይቃቸዋለሁ ሲል አሰሚው ወሬ ብቻ ነው ከመንግስት። ህዝቡ ምንድን ነው እየፈለገ ያለው? ህዝቡ ምንድን ነው የሚጠይቀው? ምንድን ነው ያለው ችግር የሚለው ነገር ሰምቶ ህዝቡ በሚጠይቀው መንገድ ሶሉሽን ሲሰጥ ስለማታይም ያ ችግር እየተጨፈለቀ እየታፈነ ሁሉም ነገር በወታደራዊ እና በጉልበት እፈታዋለሁ ብሎ ስለሚያስብ ያ ሁሉ እየተከማቸ መጥቶ ሰው ተስፋ ወደሚቆርጥበት ደረጃ አደረሰ ማለት ነው። ቢሾፍቱ የኢሬቻ በዓል ላይ ያየሁት ምንድን ነው? እዚህ ቪዲዮ ላይ በዚያ ደረጃ ወጣቶች ሲደፍሩ፣ በዚያ ደረጃ የመንግስት ወታደሮች ይዛ እያሉ ምንም ፍርሃት ሳይሰማቸው እንደዛ ማድረግ መቻላቸው የሚያሳይሽ ልጆቹ ተስፋ ቆርጠዋል። እና እነዚህ ልጆች ጥቂት ናቸው፣ እነዚህ ልጆች ነውጠኞች ናቸው፣ እነዚህ ልጆች ጸረ ሰላም ናቸው ብለሽ ዲስሚስ ማድረግ ፕሮብለሙን በጭራሽ አለመገንዘብ አንደርስታንድ አለማድረግ ነው የሚያሳየው።
በጣም አመሰግናለሁ አቶ ሙልጌታ። ወደ ዶክተር ደረሰ ነው የምመጣው። እንግዲህ ዶክተር ጸጋይም አቶ ሙልጌታ የሚያነሱትን ሀሳብ ሰምተዋል እና መንግስት እነዚህን በህዝብ የሚመጡትን ተቃውሞዎች በየትኛውም መልኩ ተቃውሞዎቹ ይምጡ እያስተናገደበት ያለው እየፈታበት ያለው መንገድ እንዴት ነው የሚገመግሙት?
እኔ የጽዮን የነጻነትና የዲሞክራሲ እጦት ያመጣው ችግር ነው ኢትዮጵያ ውስጥ ያለውን ችግር ብዬ ነው ማምነው። ከዛ ልጀምር። ምክንያቱም መንግስት ራሱ በህዝብ የተመረጠ መንግስት ነው ወይ? አሁን
መንግስት እንደዚህ አድርጎ ምላሽ ሰጠ፣ መንግስት የህዝቡን ጥያቄ አልመለሰ አለ፣ መንግስት የህዝቡን ችግር በወጉ አላስተናገደ አለ ብለን ስንል ብዙ ጊዜ ይሄ መንግስት ራሱ በህዝብ ይሁንታና በህዝብ ፈቃደኝነት በስልጣን ላይ እንደተቀመጠ አስዩም እያደረገን ይመስለኛል። አይደለም የአገሪቱን ሀገረ መንግስቱን መዋቅር በሙሉ በእጁ ጠቅልሎ ስለያዘ ስቴት የሚባለውን ነገር በእጁ ስለያዘ በሱ ብቻ መንግስት እንበለው የህዝብ ይሁንታና ፈቃደኝነት ባይኖርም ሌጂቲመሲ ባይኖረው መንግስት ይሁን እንበለው ብለን ካልን በዛ መስማማት ይችላል ይሄዳለው በሱ። ስለዚህ መንግስትን ብለን እንቀጥል። ግን ይሄ መንግስት ትልቁና መሰረታዊ ችግሩ ከኢትዮጵያ ህዝብ ጋራ፣ ከኦሮሞም ህዝብ ጋራ፣ ከአማራ ክልል ካለውም ህዝብ ጋራ፣ ከከተሜውም ከገጠሩም ባላገር ካለው ጋር የሚያጋጨው ዋናው ነገር ምንድን ነው ብለሽ ስትይ በህገ መንግስቱ ላይ ራሱ በጻፈው ህገ መንግስት ላይ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማከብር መንግስት ነኝ፣ እያንዳንዱ ዜጋ በነጻነት የማሰብ የመናገር የመሰብሰብ ሙሉ የሆነ የሲቪል የፖለቲካና የኢኮኖሚ መብቶች አሉ። ይህ ምንን ይጠቀልላል? የሚወደውን ፓርቲ የመሾም በምርጫ የማይፈልገውን መንግስት የማውረድ በምርጫ ሙሉ ዴሞክራሲያዊ መብቻል ውት ኢትዮጵያዊ የሚባል ዜጋ በሙሉ ብሎ አስቀምጧል። ከዛ ደግሞ አልፎ ኢትዮጵያ ከዚህ በፊት የብሔር ብሔረሰቦች እስር ቤት ነበረች፣ እነዚህ ብሔር ብሔረሰቦች ተሰብስበው ሉዓላዊት የሆነች ኢትዮጵያን ነው የሚመሰርቱት፣ እነዚህ ብሔር ብሔረሰቦች ክልላዊ መንግስት ናቸው እና በራሳቸው እንደ ክልል ደግሞ የራሳቸውን የማስተዳደር ስልጣን ሙሉ ስልጣን የሚሰጥ ፌዴራላዊ መንግስት አዋቅር ያለው ብሎ የዛሬ 25 አመት የጀመረ መንግስት ነው። ከ25 አመት በኋላ በሁለቱም መስፈሪያ ኢትዮጵያ የት ናት? እያንዳንዱ ዜጋ ጋዜጠኛ ይባል፣ ጸሐፊ ይባል፣ ብሎገር ይባል፣ የሰብአዊ መብት ተሟጋች ይባል፣ ይህንን መንግስት የመብት ደፈጣ አለ፣ የኢኮኖሚ ድህነት አለ፣ የፍትህ መጓደል አለ ብሎ ሲናገር ምላሹ ምንድን ነው? መታሰር፣ ቶርቸር መደረግ፣ መደብደብ፣ ከዛ በኋላ ደግሞ በአደባባይ ስማቸውን ማጥፋት ነው አይደለ? ክልሎች የሚባሉት እነዚህ ራሳቸውን በራሳቸው የማስተዳደር እንዳውም እስከ መገንጠል ድረስ መብት ተጎናጽፈዋል የሚባሉት ክልሎች ነጻ ናቸው? አሁን ኦሮሚያ ትልቁ ክልላዊ መንግስት ነው። በኦሮሚያ ክልል ውስጥ ባለፉት 25 አመታት የኢህአዴግ አባል ሆኖ የሚኖረው ይሄ ኦህዴድ የሚባለው ድርጅት ራሱ ነጻ ድርጅት የኦሮሞ ህዝብ የመረጠው ድርጅት የኦሮሞን ህዝብ ይሁንታ ያገኘ ድርጅት ነው ወይ ስንል ማንም ሰው በማይክደው እንደው ህሊናና ጥሩ አይምሮ ያለው ሰው በማይክደው መልኩ ኦህዴድ የኦሮሞ ህዝብ ተወካይ አይደለም። አሁን እነዚህ ወጣቶች ትናንትና በቀደም በተደረገው በኢሬቻ ስብሰባ ላይ ያ የኦህዴድ ካድሬ ሊናገር ሲል አይናገር ያሉበት ምክንያት ይሄንን ነው። ኢሬቻንም ባለማክበር አይደለም፣ የአባገዳዎቹንም የሞራልና የሃይማኖት ስልጣን ለመጋፋት አይደለም። ግን ፈጣሪያችንን እንደ ኦሮሞ በምናከብርበት ቀን በዚህ ቀን እስቲ ፖለቲካውንና ክድርናውን የካድሬነቱን ተውን፣ ፖለቲሳይዝ አታድርጉብን የሚል ነው። ይሄ ነው የሆነው ነገር። ይሄ ደግሞ ከምን መጣ ብቲ የኦሮሞ ህዝብ ራሱን በራሱ የማስተዳደር በህገ መንግስት ተፈቅዶልሃል የተባለው ስልጣን ስለሌለን መሬት ላይ ስለሌለን እና የችግሩ እምብርት የችግሩ አንኳር ምንድን ነው? በኢትዮጵያ ውስጥ ግለሰቦች ነጻነት የላቸውም። የተለያዩ ባህላዊ ማህበረሰቦች ካልቸራል ኮሚኒቲ ራሳችሁን ለማስተዳደር የፖለቲካ ስልጣን ተሰጥቷቸዋል ተፈቅዷቸዋል የተባሉትም የላቸው። ስለዚህ ይሄ መንግስት አቁሜዋለሁ ባለው ሁለት ሚዛን አስቀምጬለታለሁ ባለው የሀገር አስተዳደር ቅርጽ በራሱ በፌዴራሊዝም እና በዴሞክራታይዜሽን የወደቀ መንግስት ነው። ስለዚህ ሌጂቲመሲ የለውም። አሁን ይሄ መንግስት ከዚህ በኋላ ጥይት አልተኩስም ሰው ላይ ወይም አስቴር ማሞንና ሙክታር ከድርን አንስቼ ለማ መገርሳንና ወርቅነህ ገበየሁን አስቀምጫለሁ ቢል የካቢኔ ሚኒስትርነት ቢሰጥ ሌላው ቀርቶ ጠቅላይ ሚኒስትር ኃይለማርያም ደሳለኝን አንስተው ኦሮሞ ጠቅላይ ሚኒስትር ቢያስቀምጡ እንኳን የኦሮሞ ህዝብ ጥያቄ የዴሞክራሲና የነጻነት ጥያቄ ስለሆነ የሚመለስ ጥያቄ አለ።
እሺ ዶክተር ደረሰ እንግዲህ እነዚህን በኋላ ላይ እንመጣበታለን እና ያነሳነውን ሀሳብ ተከትለን ይዘን እንድንሄድ ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳናቸው እናንተ የሚያነሳችኋቸው እንደዚሁም ደግሞ ስንዘግባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? አጠር አድርገው ይግለጹልኝ።
ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ
መሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር፣ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት።
አዎ፣ እንግዲህ እነሱ ነገሮች ዶክተር ጠቅላይ ላቋርጦት ነው
ወደዛ ልመጣ።
አዎ፣ ስጋቶቹን ከዛ በኋላ
ስጋቶችን እናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ምንድን ነው የተፈጠረው ክፍተት? ባጭር ቋንቋ ቢገለጽ ማህበራዊ ፍትህ እጦት አለ። የማህበራዊ ፍትህ እጦት ሲባል አንደኛ እውቅና ማጣት ነው። አሁን ይሄ ካልቸራል ሬኮግኒሽን የሚባለው ማለት ነው። የባህል እውቅና ማጣት፣ የኦቶኖሚ ማጣት፣ ደረሰ ቅድም ሲል እንደነበረው የራስን በራስ የማስተዳደር ራስን የመግለጽ መብት ማጣት፣ አሁን የማንነት ጥያቄዎች በየቦታው አሉ። ይሄ አንደኛው ጥያቄ ነው። ሁለተኛ የክፍፍል የኢኮኖሚያዊ ፍትሃዊነት እንዳልኩት የመሬት ነጠቃ፣ የስራ አጥነት፣ የቤት አጥነት፣ እንደዚህ ኢኮኖሚያዊ ኢፍትሃዊነት፣ እነዚህ ነገሮች አሉ። ሶስተኛ የውክልና እጦት ነው። ፖለቲካዊ ሬፕሬዘንቴሽን አለማግኘት እና ፖለቲካዊ ምህዳር አለመኖሩ፣ ለህዝብ ድምጽ ማሰሚያ ቦታ አለመኖሩ፣ ህዝቡ አሁን ተቃውሞዎች በሙሉ ካልቸራል ተርን ይዘዋል ይላል ጓደኛዬ ዝቄል ገቢሳ እና ዘ ካልቸራል ተርን ቱ ሬዚስተንስ እየተወሰደ ነው ይላል እና ይሄ ስለሆነ በዚህ ሁኔታ ውስጥ ስለሆነ አሁን ያለው ለውጥ እየመጣ ያለው እኔ ተስፋ እንጂ ስጋት አይታየኝም። እናም አሁን ህዝብ እኔ የሚታየኝ ተስፋ የሚሆንበት ምክንያት ምንድን ነው? ይሄ መንግስት ይሄንን ያለውን ተቃውሞ ኮንቴይን ማድረግ መቆጣጠር እና ማረጋጋት አይችልም፣ አልቻለም። ስለዚህ የሚችል መንግስት እንዲመጣ ለማድረግ የለውጥ እንቅስቃሴ ላይ ስለሆነ ያለ ነው። ስጋት ለህዝብ ስጋት ይኖራል ብዬ አላስብም። በጣም ብዙ ሰው የሚፈራው መንግስትም ደጋግሞ ህዝቡን የሚያስፈራራበት ምንድን ነው? የእርስ በርስ ጦርነት ይከሰታል። አገር ልትበታተን ትችላለች። ህዝብ ሊገዳደል ይችላል። ይሄ መሆን የሚችለው ኢህአዴግ እስካለ ድረስ ብቻ ነው። ምክንያቱም ኦሮሚያ ውስጥ ሰልፍ ሲወጣ የሚያነሱት ጥያቄ ባልተጠየቁበት ቦታ አማራ ክልል ወልቃይት የአማራ ነው ሲባል ፊቼ እኮ የኦሮሞ ነው ብለው ኦሮሚያና አማራን ለማጣላት ይሞክራሉ። ወልቃይት የአማራ ነው ሲባል ወልቂጤ እኮ የጉራጌ ነው፣ ወሊሶ እኮ የጉራጌ ነው የሚል የሌለ አጀንዳ ይፈጥራሉ።
ስለዚህ
በሶማሌና በአማራ ክልል ስለዚህ የሚያስፈራኝ ሰው የሚፈራው እርስ በርስ ጦርነት ሊከሰት ይችላል፣ አገር ልትበታተን ትችላለች ምናምን የሚል ነው። ኢህአዴግ ካለ ብቻ ነው። እኔ እንደምረዳው ኢህአዴግ ችግር ፈጣሪ የችግር መንስኤ ሳይሆን ራሱ ችግር ነው። ኢህአዴግ እስከተነሳ ድረስ ከስልጣን እስከወረደ ድረስ ምንም አይነት ስጋት በአገሪቱ ላይ ይኖራል ብዬ አልፈዳም።
አቶ ሙልጌታ ወደ እርስዎ ልምጣ። ይህንኑ ጥያቄ ነው ለእርስዎ የምሰነዝረው። እንደ ሰሙት ዶክተር ጸጋዬ ምንም ስጋት የለኝም እንደውም ተስፋ ነው የሚታየኝ ብለዋል እና ከላይ የዘረዘርናቸው በርካታ ችግሮች እየተከሰቱ ነው ኢትዮጵያ ውስጥ። ይሄ ከቀጠለ ምን ሊሆን ይችላል የሚል ስጋት አሉት?
መጀመሪያ አንድ ሀገር ውስጥ መንግስት አለ ለማለት የግድ ዴሞክራቲክ መንግስት መሆን የለበትም። ኢትዮጵያ ውስጥ መንግስት አለ። አክቹዋሊ ያለው መንግስት ኃይለኛ ጠንካራ መንግስት ጠንካራ ሴኪሪቲ አለው፣ ጠንካራ ወታደር አለው። እና አሁን ጸጋዬ ያለው ስጋት የለኝም ያለው እኔ በአንጻሩ ስጋት አለኝ። ምክንያቱም የጸጋዬ ስጋት የለኝም አርጊመንት ኢህአዴግን የማጨመር አርጊመንት ነው። ኢህአዴግ ግን አለ፣ አሁን አለ ብቻ ሳይሆን በጣም አለ። ስለዚህ ምንድን ነው ምንሆነ
መኖር የለበትም ነው እያልኩ ያለሁት እንጂ መኖሩን አልተጠራጠርኩም።
መኖር የለበትም ማለት እንግዲህ ምኞት ነው ወይም ሀሳብ ነው ላይክ ሪኮመንዴሽን
እኮ ስጋት መኖርም አሁን ምንም እኮ ሀሳብ ነው።
አሁን ግን ካለው ነው የምንነሳው እና
ስለ ወደፊት
እያሁን ማለት ነው። እኔ የስጋታችን ምንጭ እኮ በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስትን የሚቃወም ህዝብ አለ። ሶ ያ መንግስት ያ የሚደርስበት ተቃውሞ እንዴት ነው የሚያስተናግደው ለሚለው ጥያቄ የምንሰጠው መልስ በጣም ወሳኝ ነው። አሁን መንግስት አለ፣ ተቃውሞ እየገጠመው ነው። ይሄ ተቃውሞ የሎ ኢንፎርስመንት ችግር ነው ወይም የህግና ስርዓት የመጠበቅ ጉዳይ ነው ብሎ መንግስት ካሰበ የፖሊስ ስራ ነው የሚሰራው ማለት ነው። እሱ ማለት ምንድን ነው? ሰዎች ረበሹ ይባላሉ፣ የሚቃወሙ ሰዎች ይታሰራሉ፣ ይመረመራሉ፣ ፍርድ ቤት ይሄዳሉ፣ ይከሰሳሉ፣ ይፈረድባቸው። በቃ የፖሊስ ስራ ይሰራ ማለት ነው። እንደዚህ ብሎ አንድን የሚያደርገው ከሆነ መንግስት ችግሩን ይፈታዋል ብዬ አላስብም። ሶ የመንግስት አቋም የመንግስት ፍላጎት ለችግሩ መፍታት በጣም ወሳኝ ነው እያስባለሁ። አሁን ባለንበት ሰዓት ችግሩ በሰላማዊ መንገድ ይፈታል ብለን ተስፋ የምናደርግ ከሆነ እና መንግስት ችግሩን በሰላማዊ መንገድ እስካሁን ድረስ እየፈታው አይደለም የሚል አስተያየት ነው ያለኝ። የህግ ጥሰት፣ የስርዓትን ያለመጠበቅ ችግር አድርጎ ስለሚቆጥረው የፖለቲካ ችግር ነው ብሎ የፖለቲካ መፍትሄ ለመስጠት ፈቃድ ያሳየበት ሁኔታ እያየሁ ስላልሆነ፣ በእኔ ጭንቅላት ግን አሁን ያለው ችግር የህግ ጥሰት ችግር ሳይሆን ከዛ አልፎ የፖለቲካ ችግር ወደ ሆነበት ደረጃ ስለተሸጋገረ መፍትሄው መሆን ያለበት የፖለቲካ መፍትሄ ሆኖ እያለ መንግስት የፖለቲካ መፍትሄ እየሰጠ ስላልሆነ መሀል ላይ ግጭት ሊፈጠር ይችላል። ምክንያቱም ኢህአዴግ ውረድ ስላልከው የሚወርድ መንግስት አይደለም። ውረድ ስለተባለ የሚወርድ መንግስት አይቼ ሰምቼ አላውቅም። ከኢህአዴግ የሚጠብቀው አሁን ምንድን ነው? ህዝቡ ልክ ጸጋዬ እንዳለው ኢህአዴግ ከሌለ ተስፋ ነው ያለው አለ። ኦፍኮርስ ኢህአዴግማ ከሌለ አዲስ ነገር ይጀመራል። ይህ አዲስ ነገር ምንድን ነው አናውቀውም፣ ግን ተስፋ ሊሆን ይችላል። እኔ ግን አሁን ኢህአዴግ ስላለ ኢህአዴግ የሚቃወሙ ሰዎች አሉ። እነዚህ ተቃዋሚዎች ከኢህአዴግ ጋር በሚፈጥሩት ፍጥጫ ችግር ሊፈጠር ይችላል። ችግር እንዳይፈጠር ምን ማድረግ አለብን ተብሎ ነው ዲስከስ መደረግ ያለበት እንጂ በአሁኑ ሰዓት ኢህአዴግ ባለበት ወቅት በጣም ጠንካራ ኤግዚስተንስ በማይበት ሰዓት በጭራሽ ጥሩ ነገር ነው የሚታይኝ የሚለው ነገር
እሺ። እንግዲህ ዶክተር ጸጋዬ ተስፋ ነው የሚታየኝ ብለዋል፣ እርሶ ስጋት አለኝ ብለዋል። ዶክተር ጸጋዬ መሀል ላይ አስተያየት ለመስጠት ሲገቡ ስለነበር አንድ ጊዜ ዶክተር ደረሰ ለእርሶ መስጠት የነበረብኝን ድል ዶክተር ጸጋዬ ልመለስ። እዚህ ላይ የሚሰጡት ሀሳብ አለ ከአቶ ሙሉጌታ ጋር በማይስማሙበት ጉዳይ?
ክቡራትና ክቡራን አድማጮች ውይይቱ ይቀጥላል። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ከአሁን በኋላ ምን ይጠበቃል? ምን አይነት ስጋት አለ? ችግሮችን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና የተወያዩባቸው ነጥቦች ናቸው። በተጨማሪም በሚነሱት በሁሉም ጥያቄዎች ላይ የኢትዮጵያን መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ጥረት አድርገናል። የመንግስቱ ቃል አቀባይ አቶ መሐመድ ሰይድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያን መንግስት ምላሽ አካተን እንዲሁም የእናንተንም የአድማጮች ውይይቱን ተከታትላችሁ የምትሰጡትን አስተያየት ጨምረን እንቀጥላለን።